ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መጋቢት 8 2015 ዓ.ም ዝግጅታችን ጀመረ። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ አዲስ አበባ በታችኛው ተፋሰስ ሀገራት ላይ ጉልህ ጉዳት እንዳይደርስ ማድረግ ካልቻለች ግብጽ የህዝቦቿን ጥቅም ለማስጠበቅ እርምጃ ትወስዳለች ብለዋል። የታላቁ ህዳሴ ግድብ የተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የውሃ ምህንድስና መምህር ፕሮፌሰር ይልማ ስለሺ በጉዳዩ ላይ አስተያየት ሰጥተዋል።
የእኛን የውሃ መጠቀም መብት አለመገንዘብ ነው የዚህ ሁሉ ስጠታቸው። የውሃው አመንጭ ሀገር ሆነን በውሃ የመልማት ፍላጎት ኖሮን ግዴታ ውሃ ላይ መልማታችን የግድ መሆኑ ያውቁታል።
በዚህ ዙሪያ የተሰናዳውን ሙሉ ዘገባ በአብይ ርዕሳችን ላይ ታደምጡታላችሁ። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን በቅድሚያ የዓለም ዙሪያ የተጠናቀሩትን ዜናዎች ሰምተን እንመለስ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት አሙስ ለአፍሪካ የሳህል ክልል አዲስ የ150 ሚሊዮን ዶላር ሰብአዊ እርዳታ ይፋ አድርገዋል። እርዳታው በግጭትና በምግብ ዋስትና ደህንነት ለተጎዱ ስደተኞች የነፍስ አድን ድጋፍ እንደሚውልም የውጭ ጉዳይ ሚኒስትሩ ተናግረዋል። ብሊንከን እርዳታውን ይፋ ያደረጉት ኒጀርን በጎበኙበት ወቅት ሲሆን የገንዘብ ድጋፉ ለቡርኪና ፋሶ፣ ቻድ፣ ማሊና ሞሪታንያ ጭምር እንደሚውል ገልጸዋል። ጥቅል እርዳታው ሊቢያና ኒጀር ውስጥ የሚገኙ ዝናብ የሞቱት ሰዎች ቁጥር ከ300 በላይ ማለፉ ተነገረ። በርካታ ሰዎች እስካሁን ጠፍተው እንደቀሩ የተነገረ ሲሆን በሕይወት የተረፉ እንዳሉ የማፈላለጉም ተስፋ እየደበዘዘ መምጣቱ ተነግረዋል። ዓለም አቀፉ የወንጀል ፍርድ ቤት ICC ሁለተኛው ቅድመ ችሎት ዛሬ እንደ አውሮፓ አቆጣጠር መጋቢት 17 2023 በዩክሬን ካለው ሁኔታ ጋር በተያያዘ ሁለት ግለሰቦች ማለትም ቭላድሚር ቭላድሚሮቪች ፑቲንና ወይዘሮ ማሪያ አሌክሲዮቭ ሎቮቫ ቤሎቫ ላይ የእስር ማዘዣ አውጥቷል። እንደ አውሮፓ አቆጣጠር ጥቅምት 7 1952 የተወለዱት ቭላድሚር ቭላድሚሮቪች ፑቲን የሩሲያው ፌዴሬሽን ፕሬዝደንት ሆነው በሕገወጥ መንገድ ሰዎችን ወይም ሕፃናትን በማፈናቀልና ከዩክሬን ከተያዙ አካባቢዎች ሰዎችን ወይም ሕፃናትን በኃይል ከተያዙ የዩክሬን አካባቢዎች ወደ ሩሲያ ፌዴሬሽን በማስተላለፍ የጦር ወንጀል ተጠያቂ ናቸው ሲል አንቀጾች ጠቅሶ አትቷል። ወንጀሎቹ እንደ አውሮፓ አቆጣጠር ከየካቲት 24 እስከ 2022 ድረስ በዩክሬናውያን በተያዙ ግዛቶች የተፈጸሙ መሆናቸውን ማዘዣው ጠቅሷል። ሌላው ማዘዣ የወጣባቸው ወይዘሮ ማሪያ አሌክሲየቭ ሎቮቫ ቤሎቫ በሩሲያ ፌዴሬሽን ፕሬዝደንት ጽህፈት ቤት የሕፃናት መብቶች ኮሚሽነር ሲሆኑ ፑቲን በተከሰሱበት ተመሳሳይ ወንጀል የእስር ማዘዣው የወጣባቸው መሆኑ ተመልክተዋል። የእስር ማዘዣዎቹ የተሰጡት እንደ አውሮፓ አቆጣጠር 2023 የአቃቢ ሕጎች ባቀረቡት ማመልከቻ መሰረት መሆኑም ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የቻይናው ፕሬዚደንት ሺ ጂንፒንግ ከመጪው ሰኞ አንስቶ እስከ ረቡዕ ድረስ ሩሲያን ለመጎብኘት አቅደዋል። ከዩክሬን ጦርነት ጋር ተያይዞ የምስራቁ ውጥረት እየከፋ ባለበት ወቅት ጉብኝታቸው ለሩሲያ ፕሬዚደንት ቭላዲሚር ፑቲን ያላቸውን ድጋፍ ለመግለጽ ይመስላል ሲል አሶሲየትድ ፕሬስ ዘግቧል። በዩክሬን የቀጠለው የሩሲያ ወረራ በፑቲንና ሺ ንግግር ውስጥ ከፍተኛውን ስፍራ ይዛል ተብሎ ይጠበቃል። ቻይና የሞስኮን ጥፋት ለማውገዝ ፍቃደኛ አልሆነችም። ባለፈው ዓመት ከሩሲያ ጋር ያላት ግንኙነት ያልተገደበ መሆኑን በገለጸችበት ጊዜ ውስጥ እንኳ በግጭቱ ራስዋን እንደ ገለልተኛ ወገን አስቀምጣለች። ሁለቱ አገሮች በሁለቱ መሪዎች መካከል የሚካሄደውን ስብሰባ ይፋ ያደረጉት ዛሬ አርብ መሆኑም ተመልክቷል። ቻይና የሁሉም አገሮች ሉዓላዊነት፣ የግዛት አንድነት መከበር አለበት ብትልም ኔቶና ዩናይትድ ስቴትስ ሩሲያን ተንኩሰው ለወታደራዊ እርምጃ ዳርገዋል ስትል ምዕራባውያንን ማዕቀብ ተችታለች። ትናንት አሙስ የቻይና የውጭ ጉዳይ ሚኒስትር ኪን ጋንግ ለዩክሬኑ አቻቸው ዲሚትሮ ኩሌባ ከቁጥጥር ውጪ የወጣው ግጭት ቤጂንግ ያሳሰባት መሆኑን ገልጸው ወደ አንድ ዓመት ግድም ስላስቆጠረው ግጭት የፖለቲካ መፍትሄ እንዲኖር ከሞስኮ ጋር መነጋገር እንዳለባቸው አሳስበዋል። ኪን አያይዘውም ቻይና ሁልጊዜ በዩክሬን ጉዳይ ተጨባጭና ፍትሐዊ አቋም አላት፣ ሰላምና ድርድር እንዲኖር ቁርጠኝነቱ ያላት ሲሆን ዓለም አቀፉ ማህበረሰብም ለሰላም ንግግር ሁኔታዎችን እንዲያመቻች ጥሪ ታደርጋለች ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ኩሌባ ቆየት ብለው ባስተላለፉት የትዊት መልእክት ኪን እና እሳቸው መነጋገራቸውን ጠቅሰው ስለ ግዛት አንድነት አስፈላጊነት መወያየታቸውን አስታውቀዋል። ስሎቫኪያ ሚግ ተዋጊ ጀቶችን ለዩክሬን የመስጠት እቅዷን ዛሬ አርብ አጸደቀች። ውሳኔው አገራቸው የሩሲያን ወረራ ለመመከት ለምታደርገው ጦርነት ይረዳል በሚል የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ለረዥም ጊዜ ሲጠይቋቸው ከነበሩት ጥያቄዎች መካከል አንዱን የመለሰ ነው ተብሏል። ስሎቫኪያ ከፖላንድ ቀጥሎ ለዩክሬን ሚግ ተዋጊ ጀቶችን በመስጠት ከኔቶ አባል አገሮች ሁለተኛው አገር መሆኗ ተነግሯል። የስሎቫኪያ ጠቅላይ ሚኒስትር ኤድዋርድ ሄገር ያገለገሉ 13 ሚግ 29 ተዋጊ ጀቶችን ለዩክሬን በመስጠት አገራቸው በትክክለኛው ታሪክ ገጽ ላይ ትሆናለች ብለዋል። የደቡብ ኮሪያና የጃፓንን አዲስ ግንኙነት በማደስ አዲስ ምዕራፍ ለመክፈት ታቅዶ ከተካሄደው ጉባኤ የተመለሱት የደቡብ ኮሪያ ፕሬዝደንት ዩን ሴኦክ የኡል ከአገሪቱ የግራ ዘመም ተቃዋሚ ፓርቲ ከፍተኛ ተቃውሞ ገጥሟቸዋል። በ12 ዓመት ታሪክ ውስጥ በቶኪዮ ከጃፓኑ አቻቸው ጠቅላይ ሚኒስትር ፋሚዮ ኪሻዳ ጋር የሁለትዮሽ ስብሰባ ሲያደርጉ ዩን የመጀመሪያው የደቡብ ኮሪያ ፕሬዝደንት መሆናቸው ተመልክቷል። ሁለቱ መሪዎች በየጊዜው አንዳቸው ሌላኛውን አገር በመደበኝነት እንዲጎበኙ ሲስማሙ የንግድ ግንኙነታቸውን ለማጠንከር ከቻይናና ሰሜን ኮሪያ ከመሳሰሉ አገሮች የተጠቀኑትን የጋራ አደጋዎች ለመመከት የደህንነት ትብብር ለማድረግ መስማማታቸው ተገልጿል። የስብሰባው ውጤት ከፍተኛ ተቃውሞ የቀሰቀሱትን ግራ ዘመሞቹን የደቡብ ኮሪያ ፖለቲከኞች አላረካም። ተቃዋሚዎቹ ዩንን የሚተቹት ከጃፓን ጋር ለረዥም ጊዜ የቆየውን ታሪካዊ ቁርሾና አለመግባባት በማንሳት ነው። የትላንቱ የደቡብ ኮሪያ የጃፓን ጉባኤ እጅግ አሳፋሪና በደቡብ ኮሪያ ዲፕሎማሲ ታሪክ ጥፋት የታየበት ነው ሲሉ የተቃዋሚው የዲሞክራቲክ ፓርቲ መሪ ሊጄ ሙያንግ ተናግረዋል። ለጃፓን ግብር የምንከፍል እርቅን የምንለምንና እጅ የሰጠን ያስመስለናል በማለት ሊ በፓርቲው ስብሰባ ላይ መናገራቸው ተገልጿል። ጃፓን የደቡብ ኮሪያን ሴቶች ለአስገዳጅ የወሲብ ባርነት መዳረግን ጨምሮ በጦርነቱ ወቅት የደቡብ ኮሪያን ጉልበት በዝብዛለች በሚል ካሳ መክፈልና ይቅርታ መጠየቅ ይገባታል የሚል ጥያቄ በተራማጁ የደቡብ ኮሪያ ወገን በኩል በየጊዜው የሚነሳ ጥያቄ መሆኑም ተመልክተዋል። የኢራን ደህንነት ኃይሎች ስፔዲ ጎሊያን የተባለችውን ተሟጋችና ጋዜጠኛ ትናንት አሙስ ከእስር ቤት በተለቀቀች ሰዓታት ውስጥ ወዲያውኑ መልሰው ማሰራቸው ተነገረ። ጎሊያና የታሰረችው ከእስር ቤት እንደተለቀቀች የመንፈሳዊ መሪ አያቶላ አሊ ካሚኒን የሚያወግዝ መፈክር በማሰማቷ ነው ተብሏል። እንደ አውሮፓ አቆጣጠር በ2018 በኢራን የተነሳውን የተቃውሞ እንቅስቃሴ ዘግባለች በሚል የታሰረችው የ28 ዓመቷ ግሊያን ቴህራን ውስጥ 4 ዓመታት ከታሰረችበት እስር ቤት የተለቀቀችው ባለፈው ረቡዕ ረፋዱ ላይ እንደነበር ተገልጿል። ጎሊያና ከእስር ቤት እንደተለቀቀች አምባገነኑ ካሚኒ ወደ መሬት ጎትተን እንጥላሃለን በሚል ሁለት ጊዜ ደግማ ያሰማችው መፈክር የታየበት የቪዲዮ ምስል በማህበራዊ ሚዲያ በስፋት መለቀቁ ተገልጿል። የኢራን መንግስት ሴቶች በአደባባይ እንዲከናነቡ ካወጣው ያለባበስ ህግ በተቃራኒም ምንም አይነት ሻሽም ሆነ ስካርፍ ሳታደርግ መታየቷም ተጠቅሷል። ጎሊያና የታሰሩት ሌሎች ሴት ተሟጋችና የፖለቲካ እስረኞች እንዲፈቱ መጠየቋን የቪዲዮ ምስል እንደሚያሳይ ተገልጿል። በመጨረሻም ባለፈው ወር ቱርክ ውስጥ በደረሰው የመሬት መንቀጥቀጥ ህይወቱ ያለፈው ታዋቂው የቀድሞ የጋና እግር ኳስ ተጫዋች ክርስቲያን አቱ ስርዓተ ቀብር ጋና ውስጥ ዛሬ መፈጸሙ ተነግሯል። የ31 ዓመቱ አትሱ ህይወቱ ያለፈው ለሀገር ውስጥ እግር ኳስ ቡድን በሚጫወትበት ሃታይ በሚባለው ደቡባዊ ቱርክ ውስጥ በደረሰው የርዕደ መሬት አደጋ መሆኑ ይታወሳል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of
America. ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22፣ 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መጋቢት 8 2015 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስተዋወቅ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። ከህዳሴ ግድብ ጋር በተያያዘ ግብጽ በኢትዮጵያ ላይ የምታደርገውን ህገወጥ የማስፈራራት ዘመቻ ቀጥላለች ሲል የኢትዮጵያ የውጭ ጉዳይ ሚኒስትር አስታወቀ። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ አዲስ አበባ በታችኛው የተፋሰስ ሀገራት ላይ ጉልህ ጉዳት እንዳይደርስ ማድረግ ካልቻለች ግብጽ የህዝቦቿን ጥቅም ለማስጠበቅ እርምጃ ትወስዳለች ማለታቸውን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ የግብጹ ሚኒስትር ያሉት ዓለም አቀፍ ህግን የሚጻረር የማስፈራራት ድርጊት መሆኑን ጠቅሶ ይህም ተቀባይነት እንደሌለው አስታውቋል። በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የታላቁ ህዳሴ ግድብ የተደራዳሪ ቡድን አባል ፕሮፌሰር ይልማ ስለሺ የግድቡ ሙሌት በሚቃረብበት ወቅት ሁሉ የግብጽ ባለስልጣናት የማስፈራራት ተግባራት መፈጸማቸው የተለመደ ነው ብለዋል። የግብጽ አላማ በቀጣይነት ኢትዮጵያ ያለሷ ፈቃድ ወንዙን እንዳትጠቀም ማድረግ እንደሆነም ነው የገለጹት። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት መጋቢት 7 ባወጣው መግለጫ የግብጹ ውጭ ጉዳይ ሚኒስትር ሳሚ ሹክሪ ሁሉም አማራጮች ክፍት ናቸው በማለት ኢትዮጵያን የማስፈራራት ሌላ ኃላፊነት የጎደለው መግለጫ ሰጥተዋል በማለት ይህንንም ተቀባይነት የለውም ሲል አጣጥሏል። የግብጹ ውጭ ጉዳይ ሚኒስትር ሳሚ ሹክሪ ባለፈው ሳምንት ከኬንያዎቻቸው አልፍሬድ ሙቱዋ ጋር ካደረጉት ውይይት በኋላ በሰጡት መግለጫ አዲስ አበባ በህዳሴ ግድብ ግንባታ ምክንያት በታችኛው የተፋሰሱ ሀገራት ላይ ምንም አይነት ጉልህ ጉዳት እንዳይደርስ ማድረግ ካልቻለ ግብጽ የህዝቦቿን ጥቅም ለማስጠበቅ የሚያስችላትን እርምጃ ተወስዳለች ሲሉ ዛቻ አዘል መልእክት ማስተላለፋቸውን አህራም ኦንላይን የተባለው የሀገሪቱ ሚዲያ ዘግቧል። ይህን አስተያየታቸውን ኃላፊነት የጎደለው ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ታዲያ ይህን አይነቱ ማስፈራሪያ የተባበሩት መንግስታትን ቻርተርና የአፍሪካ ህብረት የመተዳደሪያ ደንብን የጣሰ ነው በማለት ተችቷል። የሚኒስትሩ መግለጫ እንደ አውሮፓውያኑ በመጋቢት 2015 ላይ ኢትዮጵያ፣ ግብጽና ሱዳን የተፈራረሙትን የመርሆች ስምምነት የጣሰ ነው ሲልም አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር አክሎም የሚመለከታቸው አካላት ሁሉ ግብጽ የዓለም አቀፍ ግንኙነቶች የሚመሩባቸውን መርሆች በግልጽ እየጣሰች መሆኑን ሊገነዘብ ይገባል ያለ ሲሆን በዛቻና ማስፈራሪያ የትኛውንም አይነት ፍላጎት ማስፈጸም አይቻልም በማለትም አሳስቧል። የግብጽ ውጭ ጉዳይ ሚኒስትር የሰጡትን ዛቻ ዘል መግለጫ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡት የታላቁ ህዳሴ ግድብ የተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የውሃ ምህንድስና ፕሮፌሰር ይልማ ስለሺ የግድቡ ሙሌት በሚቃረብበት ወቅት ሁሉ የግብጽ ባለስልጣናት መሰል የዛቻ ተግባራትን መፈጸማቸው የተለመደ ነው ይላሉ።
እነሱ የሙሌቱ ጊዜ በሚቃርብበት ሰዓት ሁሉ ጊዜ እንዲህ አይነት ቴንደንሲ አላቸው። ነገሮቹን ቀድመው ኤስካሌት የኤስካሌሽን ያው ደረጃ በደረጃ ነው የሚያረጉት። ኤስካሌት የማድረግ አዝማሚያ ያላቸው እሱን አሁን እያረጉ ያሉ ሪፒትሊ ነው ያው ሲመጣ ያረጉታል። ሌላው ሁለተኛው ደግሞ አዲሱ የአፍሪካ ቼርማኑ አጀንዳውንም እንዲይዘው ማድረግ አዝማሚያ ነው። ግን የእኛን የውሃ መጠቀም መብት አለመገንዘብ ነው የዚህ ሁሉ ስህተታቸው። የውሃው አመንጭ ሀገር ሆነን በውሃ የመልማት ፍላጎት ኖሮን ግዴታ ውሃ ላይ መልማታችን የግድ መሆኑ ያውቁታል።
ግብጽና ሱዳን ከግድቡ የውሃ ሙሌትና አለቃቀቅ ጋር በተያያዘ ኢትዮጵያ አስገዳጅ ስምምነት እንድትፈርም ይፈልጋሉ። የግብጽ ውጭ ጉዳይ ሚኒስትር ባለፈው ሳምንት በሰጡት መግለጫም ይህንኑ አቋም በድጋሚ አንጸባረቁ ሲሆን ኢትዮጵያ በግድቡ ግንባታ ሂደት መግፋቷንና በዘንድሮው ክረምትም አራተኛውን ዙር ሙሌት ለማከናወን እየተዘጋጀች መሆኗን ተችተው አስገዳጅ ስምምነት ላይ ለመድረስ የፖለቲካ ፍላጎት የላትም ሲሉም ከሰዋል። ፕሮፌሰር ይልማ ስለሺ በበኩላቸው አስገዳጅ ስምምነት የሚለው የግብጽ አቋም የህዳሴ ግድቡን እንደመነሻ በማድረግ ኢትዮጵያ በቀጣይነት ወንዙን ያለ ግብጽ ዕውቅና እንዳትጠቀም የማድረግ ዓላማ ያለው እንደሆነ ገልጸዋል።
አስገዳጅ ስምምነት የሚባለው ስምምነቱ ምንድነው ነው እንጂ ማንኛውም ስምምነት አስገዳጅ ነው። ለፈረምከው ኮንቴንት ትገደዳለህ። እነሱ አስገዳጅ ስምምነት የሚሉት ኔክስት ስቴፕ አዘረዘሩትም እንጂ ከአሁን በኋላ የወደፊት ልማታችሁ ስታለሙ አባይ ላይ እኛ ሳንፈቅድ አናለምን ብላችሁ ፈርሙ ነው። ይሄ ነው አስገዳጅ የሚሉት። ይሄንን ኮንቴንት ይሄንን ይዘት ፈርሙ ነው። እዚህ ግድብ ሙሌት ሰበብ ነው። ምንም ከሱ ጋር አይገናኝም። የሙሌቱን ተስማምተናል። አዲስ ነገር የለውም። ስለወደፊት አጠቃቀማችን ነው ሊገድቡን የሚፈልጉት። ይሄን እንጂ የተስማማነው ነገርማ እኮ ባለፈው ዲክላሬሽን ነው የመርሆች ስምምነት ማለት ነው ፈርመናል እኮ። እሱ እኮ አስገዳጅ ነው። እኛ ላይ ፍሬም ያደረጉት ኢትዮጵያ ምንም ነገር መፈረም እንደማትፈልግ እነሱ ብቻ እንደሚፈልጉ አድርገው ያቀርቡታል። ግን ዋናው ነገሩ ውስጡ ያለው ኮንቴንቱ ነው።
የአረብ ሀገራት የውጭ ጉዳይ ሚኒስትሮች ከሳምንት በፊት ባካሄዱት 159ኛው ጉባኤያቸው የህዳሴ ግድብ ጉዳይ በአረብ ሊግ ምክር ቤት አጀንዳ ላይ ቋሚ ርዕሰ ጉዳይ እንዲሆን ውሳኔ ማስተላለፋቸውም ታውቋል። ውሳኔው የናይል ወንዝ ጉዳይ የአረብ ሀገራት የጋራ አጀንዳ መሆኑን የሚያመለክት ነው ያሉት ሳሚ ሹክሪ ኢትዮጵያ ይህንን ከግምት ውስጥ ማስገባት አለባት ማለታቸውንም የአህራም ዘገባ ያመለክታል። ከግድቡ ጋር በተያያዘ የአረብ ሀገራት በኢትዮጵያ ላይ ጫና ማድረጋቸው የተለመደ መሆኑን የገለጹት ፕሮፌሰር ሪልማ ተከታዩን አስተያየት ሰጥተዋል።
በተለያየ መንገድ የነሱ ደጋፊዎች እኛ ላይ ጫና ያደርጋሉ። ጫናው አይነቱ እንግዲህ እስካኔ ሳያደርጉት ከሆነ የምናየው ነው። ምክንያቱም በመሰረተ የህዝብ የወደፊቱ ትውልድ የመልማት መብት ሉዓላዊነትን አሳልፈ የምሰጥበት ጉዳይ አይደለም። ይህንን የምትጋፈጠው ጉዳይ ነው።
በህዳሴ ግድብ ላይ በአፍሪካ ህብረት መሪነት የሚደረገው የሶስትዮሽ ድርድር ከሚያዝያ 2013 ዓ.ም ጀምሮ እንደተቋረጠ ቀጥሏል። በህብረቱ በሚመራው ድርድር ላይ እምነት እንደሌላቸው የገለጹት ግብጽና ሱዳን ኢትዮጵያ ግንባታውን እንድታቆምና ያለ ስምምነት በተናጠል የውሃ ሙሌትም እንዳታከናውን በመጠየቅ ጉዳዩን ሁለት ጊዜ ወደ ተባበሩት መንግስታት የጸጥታው ምክር ቤት ይወሰዱ ሲሆን ምክር ቤቱ በአፍሪካ ህብረት መሪነት የተጀመረው ንግግር ቀጥሎ ችግሩ በዚያ እንዲፈታ ሲል ጉዳዩን ወደ ህብረቱ መመለሱ ይታወቃል። ግብጽና ሱዳን ታዲያ ከዚህ በኋላ ይህንን ጉዳይ ወደ ጸጥታው ምክር ቤት ይወስዱት እንደሆን አስተያየታቸውን የጠየቅናቸው ፕሮፌሰር ይልማ ስለሺ ተከታዩን ብለዋል።
ድንበር ተቋቋራቸው ወንዞች የብዙ አገሮች ችግር ነው። የእኛና የግብጾች ወይም የሱዳን ብቻ አይደለም። ሁሉም የየራሱ ማዕቀፍ ውስጥ ችግር ስላለበት እዛ በመሄድ የምትገኝ ለእነሱ ፍላጎት የሚያሟላ ነገር እንደማያገኙትም ያውቃሉ። ስለዚህ በዚሁ ነው የሚቀጥሉት የሚመስለኝ። እንዲያውም እኛ ሶስቱ ሀገሮች እንደ በፊቱ በቀጥታ የሶስቱ ሀገሮች ኤክስፐርቶች ተገናኝተን አብረን እንደገና የምንነጋገርበት ሲቹዌሽን ይፈጠራል ብዬ ነው የምገምተው።
የግንባታው ሂደት መጋቢት 24 2003 ዓ.ም በተጀመረው የህዳሴ ግድብ ጉዳይ በኢትዮጵያና በሁለቱ የታችኛው ተፋሰስ ሀገራት መካከል ያለውን አለመግባባት ለመፍታት ላለፉት 10 ዓመታት የተደረጉ ውይይቶችና ድርድሮች እስካሁን ሁነኛ እልባት ማምጣት አልቻሉም። ድርድሩ በአፍሪካ ህብረት ብቻ መሪነት እንዲካሄድ የምትፈልገው ኢትዮጵያ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ትናንት ባወጣችው መግለጫ ድርድሩ እንዲቀጥል ጥሪ አቅርባለች። ግብጽና ሱዳን እስካሁን ለዚህ የኢትዮጵያ ጥሪ የሰጡት ምላሽ የለም። ያሞኔ የግድቡ ግንባታ የቀጠለ ሲሆን ሁለት ዩኒቶቹ የሙከራ ኃይል ማመንጨት መጀመራቸውም ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የኢትዮጵያ ውጭ ጉዳይ ሚኒስቴር
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይ ርዕስ ዘገባውን አዳምጣችኋል። ወደ ትንታኔው መጽሔት እንለፍ። በደቡብ ክልል አማሮ ልዩ ወረዳ በተከሰተ ድርቅ አብዛኛው የወረዳው ነዋሪዎች ለምግብ እጥረት መጋለጣቸውንና ከብቶቻቸውም እየሞቱባቸው መሆኑን በስልክ ለአሜሪካ ድምጽ ተናግረዋል። ከድርቁ በተጨማሪ በአካባቢው አስተማማኝ ሰላም ባለመኖሩ ጉዳቱን እንዳባባሰውም ገልጸዋል። በቂ የሰብአዊ ድጋፍ እንዳልተደረገላቸውም ተናግረዋል። የወረዳው አስተዳደር በበኩላቸው በተከሰተው ድርቅ ከ140 ሺህ በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተናግረዋል። ድርቁን አስመልክቶ ከደቡብ ክልል ምክር ቤት ጋር መወያየታቸው ለክልሉ መንግስት የቴሌቪዥን ጣቢያ የገለጹት የክልሉ አደጋ ስጋት ስራ አመራር ኮሚሽነር ጋንታ ጋምአ በአሁኑ ሰዓት በክልሉ ከ2 ሚሊዮን በላይ ዜጎች የምግብ እጥረት ገጥሟቸዋል ሲሉ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል።
በወረዳው የቆሬ ቀበሌ ነዋሪ አርሶ አደር ይስሐቅ ሻንቆ በአካባቢው ለአመታት በተከታታይነት በተከሰተው ድርቅ ህብረተሰቡ ተጎድቷል፣ ረሃብም ተከስቷል በማለት ተናግሯል።
በጣም ነው ሰው የተጎዳው። ከጦርነት ያለፈ ትንሽ ቀርቶ የነበረው አታክልት እንደኛ አፍካቶ የመሰሉ ሙዝ፣ ምን ያው ፍራፍሬ፣ ብርቱካን፣ ምን የመሰሉ ጠቅላላ በድርቅ ሁሉም ነው ቆሬ እንትን የሆነው። የማንጎ እንትን ብቻ ነው ያለው እንጂ እንትን ብቻ ነው ያለው፣ ሁሉም ነው የደረቀው። ሰው እኮ አንተ ቡና ካገኘ ውስጥ የሚቆላበት የለም። በቃ ጠቅላላ ከባድ ረሃብ ያለው እንዲያውም በረሃብ እየተጎዳ ያለ ሰውም እንዳለ።
ከድርቁ በተጨማሪ በቀጠናው አለ የሚሉት የጸጥታ ችግር ሁነኛ ልባት አለማግኘቱ ፈተና እንደሆነባቸውና ድርቁን መቋቋም እንዳይችሉ እንዳደረጋቸውም ገልጿል።
የተፈናቀለ ህዝብ ብዙ ነው። በቃ እንደ አማሮ ማለት ያኛው ደግሞ ታች ነው የነበረው የጦርነት ቀጠና ነው የቀረው። በቃ ዋናው የነበረው አታክልት ሁሉም በጦርነት ይቀን ነው። በጣም የተጎዳም አለ። የተፈናቀለ ቤቶቹ የተቃጠሉት፣ የሞተም ንብረቱ የወደመውም፣ ንብረቱ በኃይል የተወሰደውም ብዙ ሰው ነው ያለው።
12 አባላት ያለውን ቤተሰብ እንደሚያስተዳድሩ የሚናገሩት አርሶ አደር ይስሐቅ ከብቶቻቸው እንደሞቱባቸው የተቀሩትን የቀለብ ችግር ሲገጥማቸው እንደሸጧቸውም ተናግሯል። ሰብአዊ ድጋፍና የእህል እርዳታም እንዳልደረሳቸውም ጠቅሰዋል።
ይመዘግባል፣ አሁን አንተ እንደምትጠይቀው ይጠይቃል፣ ይመዘግባል፣ ይዞ ይሄዳል። የተደገነው ነገር የለም፣ ነገር ለኛ ግልጽ የሆነ ነገር የለም። ከዚህ በፊት ያው በጦርነት ምክንያት ትንሽ ስንዴ ይመጣ ነበር። ያ ስንዴም ለአንድ ቤተሰብ 5 ሳሳ 6 ሳሳ ነው የሚሰጠው። ያም መሰጠት አይደለም፣ በቃ ያ ነው። በጣም ችግር ነው ያለ ነው።
የጃሎ ቀበሌ ነዋሪ አርሶ አደር ቸርነት ሰብስበ በኩላቸው 44 ዓመታቸው መሆኑን ገልጸው በእነዚህ ዓመታት ውስጥ እንደዚህ አይነት ተደጋጋሚነት ያለው ድርቅ አይቶ እንደማያውቁ የደረሰው ጉዳትም ከፍተኛ መሆኑን ተናግሯል።
መኸሩ በልጉ የወደመበት ነው እና ህብረተሰቡ ለከፋ ስቃይ የተዳረገበት እና በቃ ሁሉም ህብረተሰብ ለተረጅነት የተጋለጠበት ሁኔታ ነው ያለው።
ሳርና ውሃ በመድረቁ ከብቶቻቸው እንዲሞቱባቸው ጠቅሰው አሁን ዝናብ እንኳን ቢመጣ የሚዘሩት ዘር ጭምር እንደሌላቸው ገልጿል።
ባዝ ብናመርከው ጤፍና በቆሎ ነበረ። አሁን በቆሎ ዘር በሀገር ደረጃ አይደለም እየተባለ ነው። እንግዲህ ከተገኘ እንግዲህ አናውቅም።
አርሶ አደሮቹ ከክልል መንግስት በተጨማሪ የአካባቢው ተወላጆችና ግለሰቦች መጠነኛ እርዳታ ቢያደርጉም ከተከሰተው ድርቅ አንጻር የተጎዱ ዜጎችን ለመርዳት በቂ አለመሆኑን ገልጿል። የአማሮ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ፍጹም አራጋው በወረዳው በተከሰተው ድርቅና በጸጥታ ችግር ከ140 ሺህ በላይ ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን ተናግሯል።
እንደኛ አካባቢ ሰው ለረሃብ የተጋለጠው በሁለት መንገድ ነው። አንደኛው በድርቅ ሲሆን፣ ሁለተኛው ደግሞ ግጭትን ተከትሎ ተፈናቅሎ ሰው ማረስ የሚችልበትን ቦታ ለቆ በመውጣቱ የተነሳ ማመት የሚችልበትን ቦታ ስለለቀቀ ስላላመረተ ጭምር የተከሰተ ድርቅ ነው በአካባቢው የተስተዋለ ነው ማለት ነው። ከዚህ አኳያ በድርቅ ወደ 96684 ነፍስና በግጭት ሳቢያ ተፈናቅሎ ለከፍተኛ ራብ የተጋለጡት ጠቅላላ ወደ 44202 በጠቅላላ ወደ 140886 ሰዎች ናቸው አስቸኳይ እርዳታ የሚያስፈልጋቸው ማለት ነው።
በወረዳው አብዛኛዎቹ ቀበሌያት ድርቅ መከሰቱና በርካታ እንስሳትም መሞታቸውን ተናግሯል።
ግጭቱ ከመጀምሮ ነበር ያለው የሚባለው ከ2009 ስቲል የለም። ያው ሰፊ የእርሻ መሬት ነው ሰው ለቆ የወጣው። ሁለተኛ ደግሞ ሙሉ ለሙሉ ቀበሌያቸውን ለቆ የወጡ ሁለት ቀበሌ ላይ አለ። አጠቃላይ ድርቅ ምን ያህል ቀበሌ ላይ ተከሰተ ለሚለው ወደ 22 ቀበሌ ላይ ተከስቷል። ድርቁን ተከትሎ ከፍተኛ የመኖ እጥረት ተከስቷል። አሁን ላይ ከፍት እየሞተ ነው ያለው። ከ4000 በላይ ከፍት ነው የሞተው። በጣም የሚያሳስበው ምንድን ነው ከጊዜ ወደ ጊዜ ቁጥሩ እየጨመረ እየሄደ እንዳለ ነው። ከእንስሳት ጋር በተያያዘ አሰስመንት ተሰርተው ለክልሉ ተልኮ የክትባት እንዲመጣ እየተጠበቀ እንደነበረ ነበር ባለፈው ሲገለጽ ነበረው። አሁንም በዛው ልክ ነው ያለው።
ከፌዴራልም ሆነ ከክልል መንግስታት ለአካባቢው የተደረገው ድጋፍ በቂ አለመሆኑንም አቶ ፍጹም ገልጿል።
ኢንተርቬንሽኑ ጋር በተያያዘ ይሄን ባል እርዳታ የለም።
ድርቁን አስመልክቶ ከደቡብ ክልል ምክር ቤት አባላት ጋር መወያየታቸውን ለክልሉ መንግስት ቴሌቪዥን ጣቢያ የገለጹት የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ በአሁኑ ወቅት በክልሉ ከ2 ሚሊዮን በላይ ዜጎች የምግብ እጥረት ገጥመዋቸዋል ሲሉ ተናግሯል።
ከጥር 1 ጀምሮ እስከ ሰኔ 30 917,362 ወገኖች ሰፍትነት ተጠቃሚ ሆነው ሰፍትነት እያገኙ ነው። እነሱ ሰፍትነት እያገኙ በመሆኑ ከዛ ውጪ ወደ 298,000 ሰዎች ዳሰነች ላይ ወደ 62,000 ተፈናቃዮችን በተፈጥሮ ጨምሮ አማሮ ልዩ ወረዳ ኮንሶ አለ ደራሼ እዛ አካባቢ የተፈናቀሉና ተፈናቅሎ የተመለሱ ሰዎችን ጨምሮ ተፈናቅሎ የተመለሱ ማምረት ያልቻሉ ወደ 298,000 ወገኖች ድጋፍ የሚያስፈልጋቸው ፕላስ ደግሞ በምግብ ክፍተት ብቻ 1,710,000 በድምሩ የሁለቱ ድምር 2,008,918 ወገኖች የምግብ ክፍተት እንደሚያጋጥማቸው ለይተናል።
ይህ በእንድ እንዳለ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ከሳምንታት በፊት በክልሉ ህዝብ እንደራሴዎች ምክር ቤት ቀርበው ባደረጉት ንግግር 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው መናገራቸው አይዘነጋም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባ ወደ አማራ ክልል ስናልፍ ደግሞ የአማራ ልማት ማህበር አልማ ከመዋጮ ጋር በተያያዘ ከአባላቱ የሚቀርብበትን ክስ አስተባበለ። የልማት ማህበሩ ዋና ስራ አስፈጻሚ አቶ መላኩ ፈንታ ሰፊ የማህበረሰብ ንቅናቄ የሚጠይቀውን የማህበሩን አዲስ እቅድ ይፋ ባደረጉበት መግለጫ ላይ ከወር በፊት የአሜሪካ ድምጽ የዘገበውን የአርሶ አደሮች ቅሬታ ጠቅሰው የልማት ማህበሩ አባላቱን አያስገድድም፣ መዋጮ የሚሰበስበው በበጎ ፈቃድ ብቻ ነው ብለዋል። በምዕራብ ጎጃም ዞን በባህር ዳር ዙሪያ ወረዳ የይነሳ ቀበሌ አርሶ አደሮች ግን የአካባቢው አመራሮች አሁንም በግዳጅ መዋጮ ለመሰብሰብ ጥረት እያደረጉ መሆኑን ለአሜሪካ ድምጽ ተናግረዋል። ከአንድ ወር በፊት ከህብረተሰቡ የተውጣጡ ወደ 100 የሚጠጉ የቀበሌው አርሶ አደሮች በባህር ዳር ከተማ መጥተው ቅሬታ ማቅረባቸው ይታወሳል። አስቴር ምስጋናው ዝርዝር አላት።
የአማራ ልማት ማህበር አልማ ዋና ስራ አስፈጻሚ አቶ መላኩ ፋንታ ህዝባዊ ተሳትፎ ለዘላቂ ልማት በሚል መሪ ቃል የ3 ዓመት እቅድ ለጋዜጠኞች ይፋ ባደረጉበት ወቅት እንደተናገሩት በአንዳንድ አካባቢዎች ያሉ አመራሮች አርሶ አደሮችን በማስገደድ ለማህበሩ ገንዘብ እንዲያዋጡ ስለማድረጋቸው፣ ድርጊቱን የሚቃወሙትን ደግሞ እንደሚያስሩ በመግለጽ የቀረበባቸውን ክስ አስተባብለዋል።
ምንም አስገዳጅም ኃይል አልማም የለውም ሊኖረውም አይገባም። በበጎ ፍቃድ ላይ የተመሰረተ እንትን ስለሆነ ማለት ነው። እና ወደፊትም መልመድ ያለብን የበጎ ፍቃድ አገልግሎት በፍላጎት ላይ የተመሰረተ የሚለው ነው።
ከወር በፊት በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የይነሳ 3 ቀበሌ አርሶ አደሮች ባህር ዳር ከተማ በመምጣት ቅሬታ ማቅረባቸውን የአሜሪካ ድምጽ መዘገቡ ይታወሳል።
አልማን በተመለከተ አልማ ማህበር ነው፣ ልንከፍል አንችልም፣ የጤፋ ስሪታችንን ባልተጠበቀ ዝናብ አውቆብናል፣ የማዳበሪያ ጥሮት ይዞናል፣ ቤተ ክርስቲያናችን ተቃጥሎብን ደግሞ አሁንም ቢሆን ወጪ እያወጣን ነው፣ ስለዚህ አዲስ ቤተ ክርስቲያንም እየገነባን ነው፣ ስለዚህ ማህበር የመግባት ያለመግባት መብታችን ነው ብለን ምድን ስንል መፍትሄ አላገኘንም፣ ለምንድን ነው ብለን 13 ሁነን አገሩ መረጠን ለምን አቤቱታ አቀረባችሁ በማለት የወረዳው አመራሮችና የቀበሌው ዋና አስተዳዳሪ የህዝብ ደህንነት ኃላፊው እነሱ ናቸው ብድግ አድርገው አራቶች ናቸው ወስዶ የጣሏቸው።
የአማራ ልማት ማህበር ዋና አስፈጻሚ አቶ መላኩ ፋንታ እንደሚሉት ከቅሬታ አቅራቢዎቹ ጋር ሰፊ ውይይት መደረጉን ገልጸው ታች ያለው አመራር ችግር ሊፈጥር ይችላል፣ ይህ ግን የአልማ አላማ አይደለም፣ የአባላት መዋጮ ህዝቡ በጉባኤው የሚወስነው ነው ብለዋል።
ደረጃ ግን ጫና ደረሰብን የሚሉት በበጎ ፍቃድ የተመሰረተ ስለሆነ ፍቃደኛ ካልሆኑ መተው ነው ያለባቸው። ምንም አስገዳጅም ኃይል አልማም የለውም ሊኖረውም አይገባም። በበጎ ፍቃድ ላይ የተመሰረተ እንትን ስለሆነ ማለት ነው። እና ወደፊትም መልመድ ያለብን የበጎ ፍቃድ አገልግሎት በፍላጎት ላይ የተመሰረተ የሚለው ነው። ግን ወደ ታች ሲወርድ እንደተባለው ጫና ካለ ከዚህ በፊት አንድ ኬስ ተሰርቶ መልሰው ተወያይተናል። እኔ እስከማስታውሰው ድረስ አንቺ መሰለኝ ያስተላለፍሽው ካልተሳሳትኩ ማለት ነው፣ ሌላ ቦታ ሆኜ ሰምቼዋለሁ። እና መጥተው እንዲወያዩ ነው ያደረገ የኮሚኒኬሽን እና በውይይቱ ጊዜ ያልነበሩ ሰዎችም ጭምር ናቸው። የጉባኤ ሲደረግ ባለኝ መረጃ መሰረት ማለት ነው። ዞሮ ዞሮ ግን የበጎ ፈቃደኞች ተቋም እስከሆነ ድረስ በግዳጅ የሚሆን ነገር የለም። በግዳጅ የሚሰራ ለማንም ለምንም ስለማይጠቅም ማለት ነው።
ዋና ስራ አስፈጻሚው ይሄንን ይበሉ እንጂ ከዚህ በፊት ቅሬታ አቀርበው በነበሩ አርሶ አደሮች የእጅ ስልክ ላይ ደውለን እንዳረጋገጥ ነው ችግሩ እንዳልቆመና ታች ያለው አመራር እያስገደዳቸው እንደሆነ አርሶ አደር ምን አለጫኔ ተናግረዋል። ሌላው ስማቸው መጥቀስ ያልፈለጉ ግለሰብ የወረዳውና የቀበሌው አመራር አሁንም እያስገደዳቸው እንደሆነ ተናግረዋል። ከአንድ ወር በፊት ከህብረተሰቡ የተውጣጡ ወደ 100 የሚጠጉ የቀበሌው አርሶ አደሮች ባህር ዳር ከተማ መጥተው ቅሬታ ማቅረባቸው ይታወሳል። የአማራ ልማት ማህበር 5 ሚሊዮን የሚጠጉ አባላት ያሉት ሲሆን ከነዚህ ውስጥ 96,000 የሚደርሱት የበጎ ፍቃድ አገልግሎት የሚሰጡ ናቸው ያሉት ዋና ስራ አስፈጻሚው በተለይ ባለፉት 3 አመታት ማህበረሰቡ ባዋጣው ከ3.5 ቢሊዮን ብር በላይ 1300 ፕሮጀክቶችን ሰርቶ ለማህበረሰቡ ማስረከቡን አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አሁን ደግሞ የምናልፈው ከትግራይ ወዳገኘነው ዘገባ ይሆናል። በአሁኑ ጊዜ በትግራይ የተቋቋመ ያለው ግዙፍ አስተዳደር የፍትህ ዲሞክራሲን ሊያረጋግጥ አይችልም ሲል አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ገለጸ። ፓርቲው ባወጣው መግለጫ በክልሉ ሁሉን ያካተተ ወደ ዲሞክራሲያዊ ምርጫ የሚያሸጋግር ግዚያዊ አስተዳደር መቋቋም አለበት ብሏል። ሙሉጌታ ጽብሀ በዚህ ዙሪያ ተከታዩን ልኳል።
አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በዛሬው ዕለት ባወጣው የጽሑፍ መግለጫ በትግራይ ክልል እየተቋቋመ ያለው ጊዜያዊ አስተዳደር ሂደቱ ከፕሪቶሪያው ስምምነት ባፈነገጠ መንገድ እየተካሄደ ነው ብሏል። በህወሓትና የትግራይ ኃይሎች የሚመራ ጊዜያዊ አስተዳደር የሚያቋቁም ኮሚቴ አግባብነት የሌለው ወታደራዊ ተቋም በፖለቲካ የሚያስገባ ይህ ህገ መንግስታዊ ነው በማለት ፓርቲው ተቃውሞታል። በሂደትም በክልሉ በጊዜያዊ አስተዳደር እንዲሳተፉ ጥሪ የቀረበላቸው ፓርቲዎች አንሳተፍም ማለታቸው ትክክለኛ ውሳኔ ነው ብሏል። አረና በጦርነቱ አልተሳተፈም በሚል ከጊዜያዊ አስተዳደር ምስረታ ሂደት ውጭ መደረጉ የአካታችነት መርህ የጣሰ ነው ሲል ገልጿል። ይህ አካሄድ አግላይ ነው ብለው እንደሚቃወመው የገለጸው አረና አካታች ያልሆነ የፖለቲካ ሂደት ዲሞክራሲ፣ ፍትህና ሰላም የማያረጋግጥ ነው ሲል አስታውቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም የሰላም ስምምነት ከተፈረመ ወዲህ 5ኛ ወር እየተጠጋ ነው፣ እስካሁን ግን ጊዜያዊ አስተዳደሩ ሳይቋቋም መቆየቱ አግባብነት የለውም ብለዋል።
ሁሉም የፖለቲካ ኃይሎች፣ ሲቪክ ማህበራት፣ ምሁራንና ሌሎች የሚመለከታቸው አካላትን የሚያሳትፍ ኮንፈረንስ ተዘጋጅቶ እዛ ኮሚቴ ከዛ ተዋቅሮ በዛ መሰረት ደግሞ የሽግግር መንግስት ሁሉንም ያሳተፈ የሽግግር መንግስት መመስረት ነው። ይሄ ሲሆን ትግራይ አጋጥሞ ካለው ትልቅ ጉዳትና ችግር አንጻር ችግሩን ለማቃለል ዳግመ ግንባታ ለማካሄድ ከተወሰነ ወራቶች በኋላ ደግሞ ወደ ምርጫ ለመግባት ነጻና ገለልተኛ የሆኑ ተቋማትን ለመመስረት ትልቅ አስተዋጽኦ ይኖረዋል። አሁን እያካሄደ ያለው ግን ህወሓት እያካሄደ ያለው እንቅስቃሴ ማንም እውቅና ያልሰጠው ከህወሓት የቡድን የስልጣን ጥማት በስተቀር ሌላ ፋይዳ የሌለውና ቅቡልነት የሌለው እንቅስቃሴ ነው እየተካሄደ ያለው።
አረና ባወጣው መግለጫ የትግራይ ችግር እጅግ ውስብስብና ከባድ ነው ብለው በመግለጽ በመቶ ሺዎች የሚቆጠሩ የአካል ጉዳት የደረሰባቸው የተፈናቀሉና ረዳት አልባ የሆኑ ቤተሰቦች ባሉበት በዚህ ጊዜ በአንድ ፓርቲ ለዚያውም ቅቡልነት ባጣ ፓርቲ አመራር ይፈታል የሚል እምነት እንደሌለው አረና ገልጿል። ችግሩ የሚፈታው ሁሉንም ባሳተፈ መልኩ ነው ሲል ያስታወቀው አረና ለወደመው ሀብትና መሰረተ ልማት መልሶ ለማቋቋምም የሚመደብ ከፍተኛ ገንዘብ በአንድ ቡድን የሚተዳደር ከሆነ ህዝቡ ጋር ሳይደርስ ሊባክን ይችላል ሲል ገልጿል። አረና ህዝብ በማስተባበር ቅቡልነት ያለው አካታች ጊዜያዊ አስተዳደር እንዲቋቋም ትግሉን እንደሚቀጥል አስታውቋል። በጉዳዩ ከክልሉ አመራሮች መልስ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ከዚህ በፊት የትግራይ ክልል ጊዜያዊ አስተዳደር አደራጅ ኮሚቴ ሰብሳቢ ኔትናል ጀነራል ታደሰ ወረደ የሚመሰረት ጊዜያዊ አስተዳደር አካታችና ዴሞክራሲያዊ እንዲሆን ትኩረት አድርገን እየሰራን እንገኛለን ሲሉ ገልጸዋል። ጊዜያዊ አስተዳደሩ ለይምሰል ለጥገና ሳይሆን የትግራይ ህዝብ ፍላጎት የሚመልስ ሆኖ እንደሚሰራም ገልጸው ነበር። እንዲሁም የኮሚቴው አባል ብርጋዴር ጀነራል ተክላይ አሸብር በክልሉ ያሉት ትላልቅ ተቋማት ብለው የጠሯቸው ህወሓትና የትግራይ ኃይሎች በጊዜያዊ አስተዳደሩ የበለጠ ድርሻ ሊኖራቸው ግድ ነው በማለትም ከአሁን በፊት ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ ወደ ምዕራብ አፍሪካ ስናልፍ ደግሞ የአፍሪካ ጉዟቸውን ቀጥለው ትላንት ከኢትዮጵያ ወደ ኒጀር ያመሩት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጸጥታ ጋር በተገናኘ በምዕራብና በመካከለኛው አፍሪካ ለተፈጠረው ሰብአዊ ቀውስ የሚውል የ150 ሚሊዮን ዶላር ድጋፍ ሀገራቸው እንደምትሰጥ አስታውቀዋል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን የላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
እንደ ቦኮ ሃራም እስላማዊ መንግስትና የአልቃይዳ ቅርንጫፎች ለኒጀርና ከሳሃራ ግርጌ ላሉ ሀገሮች ስጋት መድቀናቸውን ቀጥለዋል። ባለፈው ሳምንት በጎረቤት ናይጄሪያ ነውጠኞች ቢያንስ 37 አሳ አስጋሪዎችን ገድለዋል። በአካባቢው ያለው የጸጥታ ሁኔታ አሳሳቢ በመሆኑም የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኒጀርን ለመጎብኘት መርጠዋል። ከኒጀር አቻቸው ሃሱሚ ማሱዱ ጋር በመሆን ኒያሜ ላይ በሰጡት ጋዜጣዊ መግለጫ ከጸጥታ ጋር በተገናኘ በምዕራብና መካከለኛው አፍሪካ ለተፈጠረው ሰብአዊ ቀውስ የሚውል 150 ሚሊዮን ዶላር ድጋፍ እንደሚሰጥ አስታውቀዋል።
የኒጀርን ዘላቂ ጸጥታ ለመጠበቅ የሚደረገውን ጥረት እንደግፋለን። ሚኒስትሩ ሲናገሩ እንደሰማችሁት የኒጀር የጸጥታ ኃይል ሽብርን በመዋጋት ረገድ የተሻለ አቋም እንዲኖረው የድንበር ጥበቃን ለማጠናከር፣ የአደንዛዥ እጽ ዝውውርን ለመግታት፣ ሕገወጥ የሰዎች ዝውውርን ለማስቆም እንዲሁም ሽብርተኝነትንና አክራሪነትን ለፍርድ ለማቅረብ ብሎም ለመቀነስ የሚደረጉ ጥረቶችን እንደግፋለን።
ብሊንከን በንግግራቸው የኒጀር ዲሞክራሲያዊ መንግስት ወጣት የአገሪቱ ዜጎች ወደ አክራሪዎች እንዳይሳቡ ስለሚያደርገው ጥረት አውስተዋል። በአፍሪካ ስልታዊ ጥናት ማዕከል ተመራማሪ የሆኑት ጆሴፍ ሲግል ብሊንከን ከኢትዮጵያ ቀጥሎ ወደ ኒጀር ለመሄድ መወሰናቸው አላስገረማቸውም።
ኒጀር በሳህል ላለው መረጋጋት ቁልፍ ሚና ትጫወታለች። ከጎረቤት ሀገሮች አንጻር የተሻለ ውጤት ውስጥ ትገኛለች። የተሻለ ዲሞክራሲያዊ መንግስት አላት። በማሊና በቡርኪና ፋሶ ወታደራዊ መፈንቅለ መንግስት ተካሂዷል። አስተዳደራዊ ትርምስ በእነኚህ ሀገሮች ውስጥ ይታያል። በንጽጽር ኒጀር በአካባቢው የመረጋጋት ደሴት ናት።
በዓለም ካሉ ድሃ አገሮች አንዷ የሆነችው ኒጀር ተጨማሪ ሰብአዊ ድጋፍ ያስፈልጋታል። በገጠርማ አካባቢ ካለመሳሪያና መድኃኒት ታማሚዎቻቸውን የሚንከባከቡ ነርሶች እርዳታ ይሻሉ። ብሊንከን እንዳስታወቁት አዲስ የሚሰጠው የገንዘብ እርዳታ መጠለያ፣ ምግብ፣ ውሃና የጽዳት አገልግሎት ላይ እንደሚውል፣ በተጨማሪም ከአካባቢው አገሮች የመጡ ስደተኞችንና የፖለቲካ ጥገኝነት ጠያቂዎችን ለመርዳት እንደሚውል አስታውቀዋል። ስደተኞችን በመቀበል ረገድ የኒጀር ሕዝብ ለሚያሳየው ደግነት ብሊንከን አድናቆታቸውን ገልጸዋል። አንድ የአሜሪካ የውጭ ጉዳይ ሚኒስትር ኒጀርን ሲጎበኝ ለመጀመሪያ ጊዜ ነው።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የቲክቶክ ዋና ስራ አስፈጻሚ ሹዚ ቼው መጋቢት 14 ቀን የዩናይትድ ስቴትስ ምክር ቤት የኃይልና ንግድ ቋሚ ኮሚቴ ፊት ቀርበው እንዲመሰክሩ ቀጠሮ ተይዞላቸዋል። የአሜሪካ ሕግ አውጪዎች መተግበሪያው ከቻይና ጋር ስላለው ግንኙነት ጥያቄዎች አሏቸው። የአሜሪካ ድምጽ ዘጋቢ ዲአና ሚቼል ስለ ቲክቶክ የምስክርነት ሂደት ምን እንደሚጠበቅ ገልጻ የላከችው ዘገባ ተከታዩ ነው። የቲክቶክ ዋና ስራ አስፈጻሚ ሹዚ ቼው ባለቤትነቱ የቻይና የሆነው መተግበሪያ በግላዊነት የመረጃ ደህንነት፣ የልጆች ደህንነት ፖሊሲና ከቻይና ኮሚኒስት ፓርቲ ጋር ስላለው ግንኙነት ከዩናይትድ ስቴትስ የህግ አውጪዎች ለሚቀርብላቸው ጥያቄ መልስ ይሰጣሉ ተብሎ ይጠበቃል። ከዚህ ቀደም በደህንነት ስጋት ዙሪያ ተደርጎ በነበረ የምስክርነት መስማት ሂደት የፌደራል ምርመራ ቢሮ ዳይሬክተር ክሪስቶፈር ሬይ ቲክቶክ መተግበሪያን በባለቤትነት የሚያንቀሳቅሰው ባይትዳንስ የተሰኘ የቴክኖሎጂ ተቋም እንዲያብራሩ በሴናተር ማርኮ ሩቢዮ ተጠይቀው ነበር።
የቻይና መንግስት በባለቤትነት የሚያንቀሳቅሰው ባይትዳንስ የአሜሪካን ባይትዳንስ ባለቤት እንደመሆኑ የቻይና መንግስት ከፈለገና ባይትዳንስም እንዲተባበር የሚገደድ ከሆነ በሚሊዮን የሚቆጠሩ ተጠቃሚዎችን መረጃ ለመቆጣጠር ቲክቶክን መጠቀም ይችላሉ? አዎ። ሁሉም ቢያገኙ በሚሊዮን የሚቆጠሩ የቴክኖሎጂ መሳሪያዎች ላይ የተጫኑ ሶፍትዌሮችን ለመቆጣጠሪያነት ሊጠቀሙበት ይችላሉ? አዎ። መረጃችንን ሊሰበስቡ፣ ሊቆጣጠሩ፣ አይምሮን ሊመርዙና በሚሊዮን የሚቆጠሩ ሰዎችን ጭንቅላት በመጥፎ ነገር ሊሞሉ ይችላሉ። ይህ ለሀገሪቱ ከዚህ ቀደም ያልገጠመን ትልቅ የብሔራዊ ደህንነት ስጋት ነው።
የቲክቶክ የህዝብ ፖሊሲ ግንኙነት ኃላፊ ብሩክ ኦቨርቬተር የመሳሰሉ የተቋሙ ባለስልጣናት ለአሜሪካ የደህንነት ስጋት መፍትሄ ያመጡ መሆኑን ይናገራሉ።
በመጀመሪያ ደረጃና በዋናነት የቻይና መንግስት የአሜሪካ ተጠቃሚዎችን የመረጃ ቋት ለማየት ጠይቆ አያውቅም። እኛም ይህንን መረጃ ሰጥተናቸው አናውቅም። ቢጠይቁንም አንሰጣቸውም። ሁሉም የመረጃ ቋታችን አሁን ኦራክል በተሰኘው የክላውድ አውታር በኩል ሄደው ደህንነቱ በሚጠበቅበትና የአሜሪካ የመረጃ ደህንነት ቡድናችን በሚቆጣጠረው ስፍራ ይቀመጣሉ።
የሄሪቴጅ ፋውንዴሽን ተመራማሪ የሆኑት ጄክ ዴንተን ግን የቲክቶክ መተግበሪያን በስልክ ላይ መጫን ማለት የግል የስለላ ፊኛ ይዞ እንደ መንቀሳቀስ ማለት ነው ይላሉ።
This application is a wolf in sheep's clothing.
ይህ መተግበሪያ የበግ ለምድ የለበሰ ተኩላ ነው። ልዩ በሆነ መንገድ እጅግ በጣም ብዙ መረጃዎችን የመሰብሰብ ችሎታ አለው። ብዙ የቻይና ፕሮፓጋንዳዎችም አሉት። ትልቅ የመረጃ የመሰብሰብ ስራ ይሰራል። ይሄ ደግሞ ለተራ አሜሪካውያንና ለመንግስታችን ትልቅ ተጋላጭነት ይፈጥራል።
ከታህሳስ ወር ጀምሮ ቲክቶክ የአሜሪካ ፌደራል መስሪያ ቤት ንብረት በሆኑ የቴክኖሎጂ መሳሪያዎች ላይ እንዳይጫን ታግዷል። እንደ ቴክሳስ እና ሚሲሲፒ ያሉ ግዛቶች ደግሞ መተግበሪያው እንዲታገድ ተንቀሳቅሰዋል። ሆኖም በጉዳዩ ላይ ያጠኑት ጄምስ ሉዊስ ሙሉ ለሙሉ ማገድ የማይቻል ነው ይላሉ።
ያለመታደል ሆኖ ቲክቶክ መተግበሪያ እንዲታገድ ለሚፈልጉ ሰዎች ሕገ መንግስቱ ያንን እንዲያደርጉ አይፈቅድላቸውም። ቴክሳስ የግዛቱ ንብረት በሆኑ መሳሪያዎች ላይ መጠቀም አይቻልም የማለት ስልጣን አለው። ስራ ቦታ ላይ ወይም የግዛቱ ኢንተርኔት መስመር ላይ መጠቀም አይቻልም። ነገር ግን ሰዎች በግል ሕይወታቸው ምን ማድረግ እንዳለባቸው ማዘዝ አይቻልም።
የአሜሪካ ፕሬዝዳንት ጆ ባይደን መቀመጫቸውን በውጭ ያደረጉ ማንኛውም የቴክኖሎጂ ተቋማትን ማገድ የሚያስችላቸው ረቂቅ ሕግ ለማውጣት ሁለቱንም ፓርቲዎች ያካተተው የአሜሪካ ምክር ቤት እያጤነ ነው። በዲና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ዝግጅታችን ይቀጥላል። በተከታይ ደግሞ በካሜሩን እና በናይጄሪያ ድንበር ላይ የተከሰተ ግጭት እንቃኛለን። በካሜሩንና በናይጄሪያ ድንበር ላይ የቦኮ ሀራም ታጣቂዎችን የሚዋጋው ኃይል እንዳመለከተው በቅርቡ በተካሄዱ ውጊያዎችን ተከትሎ በትንሹ ቁጥራቸው 3000 የሚደርሱ ሰዎች ተፈናቅለዋል። ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሩን ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሰሜናዊ ናይጄሪያን ከሚያዋስነው የካሜሩን ድንበር አቅራቢያ በሚገኘው የሚናዋዎ የስደተኞች መጠለያ ጣቢያ ሰብአዊ እርዳታ የሚሹ ተፈናቃዮች ቁጥር በየዕለቱ በከፍተኛ ደረጃ በመጨመር ላይ ይገኛል። ይስሐቅ ሉካ በሚናዋኦ የሚገኙት የናይጄሪያ ስደተኞች ፕሬዚዳንት ናቸው። በ በአሁኑ ወቅት በረሃብና በጦርነቱ ሳቢያ ከአካባቢዎቹ አዲስ ፈልሰው በብዛት በመምጣት ላይ ያሉት ስደተኞች ቁጥር ከፍተኛነት የተነሳ ቀድሞውንም እጅግ በከፋ ሁኔታ ውስጥ የነበረውን የካምፑን ይዞታ ይበልጥ እያባባሰው ነው ይላሉ። ትላንት ረቡዕ ከሚናዋኦ የመልእክት መላላኪያ መተግበሪያ ተጠቅመው ለአሜሪካ ድምፅ ባደረሱት አስተያየት ይህን ብለዋል።
The Nigerians coming from the host community around the border, they were given person of a land to start.
በድንበር አካባቢ ካለው ተቀባይ ማህበረሰብ የመጡ ናይጄሪያውያን አሉ። እህል ማምረት የሚችሉበት መጠነኛ መሬት ተሰጥቷቸው ነበር። ይሁንና በያዝነው ዓመት ግን ወቅቱ ለመኸሩ ጥሩ አልነበረም። በተጨማሪም በድንበር አካባቢ ተደጋጋሚ የደረሱት ጥቃቶች ከካምፓቸው እንዳይወጡ አስገድዷቸው ነበር። በካምፖቹ ውስጥ መልካም የሚሰኙ የእርስ በእርስ ግንኙነቶች አሏቸው። ያለቻቸውን ይከፋፈላሉ። አንዳንዶችም ልጆቻቸውን ለመርዳት የማገዶ እንጨት ይሸጣሉ።
ሉካ እንደ አውሮፓውያን የዘመን አቆጣጠር በሰኔ 2014 ዓ.ም ነው የቦኮ ሐራም አሸባሪዎች መንደራቸውን ወረው ከ20 በላይ ሰዎችን ከገደሉ በኋላ ቤተሰቦቻቸውን ይዘው ከናይጄሪያዋ የቦርኖ ግዛት ሸሽተው ወዲህ ለመምጣት የተገደዱት። በካምፑ ዙሪያ ያሉት ተቀባይ ማህበረሰቦች በአካባቢው በሚታየው ረሃብና ቻድና ናይጄሪያን በሚያዋስኑት ሰሜናዊ የአገሪቱ ድንበሮች አቅራቢያ በስፋት በሚንቀሳቀሱት የቦኮ ሐራም ተዋጊዎችና በካሜሮን መንግስት ወታደሮች መካከል የሚካሄዱትን ውጊያዎች ሸሽተው በመጡ ሰላማዊ ሰዎች ብዛት ተጨናንቀዋል። ታውጄ ቮሙ በማዮ ሞሶኮ አውራጃ ከፍተኛው የመንግስት ባለስልጣን ናቸው። የቻድ ሐይቅ ተፋሰስ ኮሚሽን ወይም ህብረ ብሔራዊ የጋራ ግብረ ኃይል በድንበር አካባቢዎች ያለውን እንቅስቃሴ ጨምሯል ይላሉ። ኃይሉ ከናይጄሪያ፣ ኒጀር፣ ካሜሩን እና ቻድ የተውጣጡ ወታደሮች አሉት።
La secte Boko Haram qui sévit dans l'état fédéral du Nigeria mène des incursions.
ለሁለት ሳምንታት ያህል በካሜሩን እና በናይጄሪያ ድንበር በሁለቱም አቅጣጫ በካሜሮን መንግስት ወታደሮችና በቦኮ ሐራም ታጣቂዎች መካከል ከባድ ውጊያዎች ተካሂደዋል ያሉት ፎሙ የቦኮ ሐራም ታጣቂዎች በሁለቱ የድንበር አቅጣጫዎች መሽሎክሎክ በአቅራቢያዎቹ መንደሮች በሚኖሩ ሰላማዊ ዜጎች ላይ የሚያደርሱትን ወከባ ለመግታት በርካታ ወታደራዊ ኬላዎች መቆማቸውን አመልክተዋል። የጋራ ግብረ ኃይሉ ባለፈው የካቲት ወር መጪውን የመጋቢት ወር ከድንበሩ አካባቢ ያሉትን የቦኮ ሐራም ተዋጊዎች ጠራርጌ ለማጥፋት አውለዋለሁ ሲል አስታውቆ ነበር። የጦር ኃይሉ በቦኮ ሐራም ጠንካራ ይዞታዎች ላይ በርካታ ጥቃቶችን መክፈቱን ቢገልጽም የተገደሉና የቆሰሉትን የጽንፈኛ ቡድን አባላት ቁጥር ግን ይፋ አላደረገም። በዚህ ወር በተቀሰቀሰ ግጭት ብቻ 3000 ሰዎች መፈናቀላቸው ግን ተነግሯል። መንደራቸው አካባቢ የሚያዩዋቸውን ጸጉረ ልውጦች ማሳወቅ ጨምሮ ሲቪሎች ከእስላማዊ ጽንፈኛ ቡድኖች ጋር የሚዋጋውን ጦር መርዳት አለባቸው ሲል የካሜሩን መንግስት አስታውቋል። ጫካ ውስጥ ተሸሽገው ያሉ የማይታወቁ ሰዎችና ታጣቂዎችን ለመንግስት ወታደሮች በማሳወቅ ከቦኮ ሐራም ጋር የሚደረገውን ጦርነት እንዲያግዙ የአካባቢ ሚሊሻዎችን መልሶ ማደራጀቱንም መንግስቱ ጨምሮ አስታውቋል። ኦሊቪየር ጊዩምቢየር በካሜሮን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ተጠሪ ናቸው። በያዝነው ሳምንት ለካሜሮን ብሔራዊ ቴሌቪዥን ጣቢያ ሲአርቲቪ ሲናገሩ ተፈናቃዮቹ ያሉበት ሰብአዊ ሁኔታ አሳሳቢ ነው ብለዋል።
We have 2500 people in the transit center which has a capacity of 300. These people are supposed to be registered.
300 ሰዎች የማስተናገድ አቅም ካለውና በመተላለፊያነት ከሚያገለግለው ማዕከል ውስጥ 2500 ሰዎች አሉን። እነዚህ ሰዎች እዚህ ተመዝግበው ቀድሞውንም ክፉኛ ወደ ተጨናነቀው ሚናዋዎ የስደተኞች መጠለያ ካምፕ መሄድ የነበረባቸው ናቸው። አሁን በዚያ ካምፕ ያሉት 67,000 ሰዎች ናቸው። እንግዲህ እነኚህ ናቸው ፈተናዎቻችን። ሰዎችን ለመመዝገብና መረጃዎችን በቅጡ ለማደራጀት፣ የጤና አገልግሎት ለማቅረብ፣ የመማሪያ ክፍሎችን ብዛት ለመጨመርና ብሎም የዚህን ህዝብ ስቃይ ለመቅረፍ ተጨማሪ ግብዓቶች ያስፈልጉናል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ እንደ አውሮፓውያን የዘመን አቆጣጠር በሚያዝያ 2022 ካሜሩንን በጎበኙበት ወቅት በቀያቸው የሚካሄዱትን ግጭቶች በመሸሽና የተፈጥሮ አደጋዎች ባስከተሉት ምስቅልቅል ሳቢያ ለመፍለስ ለተገደዱት ለነኚህ ተፈናቃዮች ተጨማሪ ድጋፍ ለመስጠት ቃል ገብተው ነበር። ይሁንና የመንግስታቱ ድርጅት በማዕከላዊ አፍሪካ እያደር ይበልጥ እየጨመረ የመጣውን የስደተኞች ፍላጎት ለማሟላት ከሚያስፈልገው $100 ሚሊዮን ውስጥ 23 በመቶውን ብቻ ማግኘቱን አመልክቷል። የቦኮ ሐራም ጥቃት ካሜሮንን፣ ቻድንና ኒጀርን ጨምሮ እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም ወደ ጎረቤት አገሮች ከመስፋፋቱ አስቀድሞ ናይጄሪያ ውስጥ መጀመሩ ይታወቃል። በዚህም ሳቢያ እስካሁን ቁጥራቸው ከ36,000 በላይ የሚደርሱ ሰዎች አብዛኞቹ ናይጄሪያ ውስጥ ናቸው መገደላቸውንና 3 ሚሊዮን ሰዎች ደግሞ ከቀያቸው ለመፈናቀል መገደዳቸውን የተባበሩት መንግስታት ድርጅት አመልክቷል።
ደግሞ አውሮፓን ያሰጋውን ድርቅ ነው የምንመለከተው። በ500 ዓመታት ውስጥ ከፍተኛ የሆነው የአውሮፓ ደረቃማ የበጋ ወቅት በኋላ በዙሪያው ያሉ ሀገሮችና የሰሜን አፍሪካ አካባቢዎች ግብርናውን፣ የኃይል አቅርቦትንና አካባቢውን እየጎዳ ካለው ከባዱ የክረምት ድርቅ ጋር እየታገሉ ነው። ፈረንሳይን ጨምሮ አንዳንድ ሀገሮችም ሊመጣ ከሚችለው ከባዱ የበጋ ወቅት አስቀድሞ የውሃ አጠቃቀም ገደብ እንዲኖር ጠይቀዋል። የሊያ ብራያንትን ዘገባ ደረጀ ደስታ ያቀርበዋል።
ያለምንም ዝናብ ያለፉት 32 ቀናት ለመጀመሪያ ጊዜ ከተመዘገቡ በኋላ ከባድ ነፋስና ዶፍ ዝናብ የተወሰነውን የፈረንሳይ ክፍል ጎብኝተዋል። ይህ ምናልባት ለአጭር ጊዜ እፎይታ ሊሰጥ ይችል ይሆናል። የፈረንሳይ የሥነ ምህዳር ሽግግር ሚኒስትር ክሪስቶፍ ቤቹ አገሪቱ ለሚቀጥለው የበጋ ወቅት በከፍተኛ ደረጃ በተሟጠጠው የከርሰ ምድር ውሃ እንዳትተማመን አስጠንቅቀዋል። በውሃ አጠቃቀም ፍጆታ ላይ ጥንቃቄ እንዲኖር መክረዋል። አንዳንድ የአካባቢ ባለሥልጣናት አሁን የውሃ አጠቃቀም ገደቦችን እያወጡ ነው። ደረቁ የአየር ጠባይ የሚቀጥል ከሆነ ይህ በሌሎች አካባቢዎችም ሊቀጥል ይችላል። ይህ ከፍተኛ ውሃን የሚጠቀሙ እንደ ግብርናና የኒውክለር ኃይሎችን ሊጎዳ እንደሚችልም ተነግረዋል። በድርቁ እየተጠቃች ያለችው አገር ፈረንሳይ ብቻ አይደለችም። የተወሰኑ የጣሊያን፣ ስፔን፣ ጀርመንና ብሪታንያ እንዲሁም ቱርክና የሰሜን አፍሪካ አገሮችን ያካተተ ነው። ለአውሮፓ ሕብረት ኮሚሽን የድርቁ ሁኔታን የሚከታተሉ ቡድን መሪ የሆኑት አንድሪያ ቶሬት እንዲህ ይላሉ።
በሜዲትራኒያን አካባቢ የሚታየው የዝናብ መጠን ዝቅተኛ መሆኑ በጣም አሳስቦናል።
አንድሪያ አውሮፓ እየተለመደና መደበኛ እየሆነ የመጣውን የአየር ንብረት ለውጥ የምትቋቋምበትና የምታሻሽልበትን መንገድ መፍጠር አለባት ይላሉ።
ዋናው ነጥብ ነገን ብቻ ሳይሆን በሚቀጥሉት ዓመታት ምን ሊፈጠር እንደሚችል መመልከት ይኖርብናል።
ለምሳሌ አነስተኛ የውሃ ፍጆታን የሚጠቀሙና በአጭር ጊዜ የሚደርሱ የሰብል ዝርያዎች አይነትን መተካት ይቻላል። ያ በፓሪስ አካባቢ ያሉ የጥራጥሬ አምራች ጄሮም ሬኖልት ከወዲሁ እያሰቡበት ያለው ነገር ነው።
አሁን
በቅርብ ጊዜ የጣለው ዝናብ ጥሩ ዜና ነው። ይሁን እንጂ የሳምንታትን ድርቅ የሚቋቋም አይደለም። እኔና ሌሎች ገበሬዎች ጓደኞቻችን ከመዝራታችንና ማዳበሪያዎችን ከመጠቀማችን በፊት እንጠብቃለን። በተለይ ማዳበሪያ በዩክሬን ጦርነት የተነሳ እጅግ ተወዷል።
የፈረንሳይ ገበሬዎችና የአካባቢ ጥበቃ ተሟጋችና ባለሙያዎች ለእርሻ የሚውል ሰፊ የውሃ ተፋሰሶችን የመገንባት ሀሳብን ይቃወማሉ። ይልቁንም በተፈጥሮ የሚወርዱ ተፋሰሶችን መጠቀም ይመርጣሉ። ዛሬ የሚታዩ ውጥረቶች ፈረንሳይና ሌሎች የአውሮፓ አገሮች ተጨማሪ የውሃ ጦርነቶች ሊገጥሟቸው እንደሚችሉ ያመለክታሉ።
የአሜሪካ ድምፅ አሁንም እንደቀጠለ ነው። ሳውዲ አረቢያና ኢራን በቻይና ሸምጋይነት ዲፕሎማሲያዊ ግንኙነት ለመቀጠል የመስማማታቸውን ዜና በሚመለከት ከመካከለኛው ምስራቅ ተንታኞች የተለያየ አስተያየት እየተሰማ ነው። አንዳንዶቹ ዜናው ለሊባኖስ አዎንታዊ ሊሆን እንደሚችል፣ ምናልባትም የኢራን ተጽዕኖ ከፍተኛ ለሆነባት ለየመንም ጭምር ጥሩ ሊሆን እንደሚችል እየገለጹ ነው። ኢራን ከሳውዲ ጋር የተስማማችው አሁን ያለችበትን ውጥረት ለማብረድ ያክል ነው በሚል በጥንቃቄ የሚመለከቱትም ተንታኞች አሉ። አማንዴል ጋቭላክ ለአሜሪካ ድምጽ ያደረሰውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
ለበርካታ አመታት በጸብ ሲፈላለጉ የኖሩት ሳውዲ አረቢያና ኢራን ዲፕሎማሲያዊ ግንኙነታቸውን የማደሳቸው ዜና የቀጣናውን ውጥረት ያረግበዋል፣ አካባቢውን ያረጋጋል በሚል ተስፋ የመካከለኛው ምስራቅ ተንታኞች በአጠቃላይ በደስታ ተቀብለውታል። ማሃ ያህያ በቤይሩት የካርኒጊ የመካከለኛው ምስራቅ ማዕከል ስራ አስኪያጅ ናቸው። ለኢራን በተለይ የኒውክሌር መርሃ ግብሯን የሚመለከተው ስምምነት ለማንሰራራት ሳይችል ከቀረና ዩሬኒየም ማበልጸጓን ከቀጠለች ወዲህ ኢኮኖሚዋ እየተንኮታኮተ ዓለም አቀፍ ጫናውም እየበረታባት በመሆኑ ይህ ስምምነት በዚህ ጊዜ እውን በመሆኑ እድለኛ ነች ብለዋል። ሊባኖሳዊቱ ተንታኝ ዳንያ ኮይላት ሀቲብ በበኩላቸው ለቪኦኤ ሲናገሩ ስምምነቱ ከዘለቀ ኢራንንም ሳውዲንም የሚያመጣው መረጋጋት ይጠቅማቸዋል ብለዋል። ሀቲብ ጽህፈት ቤቱ ቤይሩት የሆነው ኮኦፐሬሽን ፎር ፒስ ቢልዲንግ የሰላም ግንባታ ትብብር የሚባል ማዕከል ፕሬዚደንት ናቸው።
ኢራናውያኑ በተወሰነ ደረጃ ማክበራቸው አይቀርም፣ ምክንያቱም ሌላ ምንም አማራጭ የላቸውምና። በጣም ብዙ ጫና አለባቸው። ከሀገር ውስጥም ከውጭም ጫና አለባቸው። የኢራን የኒውክሌር ጉዳይ ስምምነት እንደሆነ የማንሰራራት ተስፋ የለውም። ስለዚህ ያላቸው የተሻለ አማራጭ ከአጎራባቾቻቸው ጋር ሰላም መፍጠር ነው። አንዴ ስምምነት ላይ ከተደረሰና ኢራን ተግባራዊ ካደረገችው በቀጠናው ከኢራን፣ ከሂዝቦላ፣ ከሁቲዎች በኩል የሚመነጨውን አለመረጋጋት ያረግበዋል። ሳውዲ አረቢያ ራይ 2030 ለተባለው የምጣኔ ሀብት ለውጥ ውጥኗም ያስፈልጋታል።
ራእይ 2030 ሳውዲ አረቢያ ኢንዱስትሪ፣ ቱሪዝም እና ሌሎች ዘርፎችን በማሳደግ በነዳጅ ምርቷ ላይ መተማመኗን ለመቀነስ ያወጣችው ትልቅ የኢኮኖሚ ለውጥ ግቧ ነው። ታዲያ ሀቲብ እንደሚሉት በዚህ ስምምነት ሁለቱም ሀገሮች ከኔ ይቅር ተባብለው በሊባኖስ ፕሬዝደንታዊ እጩም ጉዳይ ሊስማሙም ይችላሉ። ሌሎች ተንታኞች ግን ያን ያህል ተስፋ የላቸውም። ስምምነቱ በሳውዲና በነዳጅ ጣቢያዎቿ ላይ የድሮን ጥቃት አድርሰናል ሲሉ ኃላፊነት በወሰዱት በኢራን የሚደገፉ የየመን ሁቲ አማጽያን መካከል የሰላም ንግግር ሊያፋጥን እንደሚችል ተንታኞች ይናገራሉ። የኢንተርናሽናል ክራይሲስ ግሩፕ የዓለም አቀፍ ቀውስ ተከታታይ ቡድን ተንታኝ የሆኑት ዲና ኤስፋንድሪያ ለአዣንስ ፍራንስ ፕሬስ በሰጡት ቃል በሳውዲና በሁቲዎች መካከል ብቻ የሰላም ስምምነት የሚደረግ ከሆነ የመን ውስጥ ያሉ የደቡቡን የሽግግር ምክር ቤት ጨምሮ ሌሎችን አካላት ያስከፋና ሌላ ችግር ሊደቅን እንደሚችል ጠቁመዋል። ፋርሃድ ሬዚያ ፋይሎስ ፕሮጀክት ኒውዮርክ የሚባል ተቋም ከፍተኛ አባል ናቸው። አክራሪዎቹ ኢራናውያን ከሳውዲ ጋር ግንኙነት እንዲታደስ ከልባቸው የሚፈልጉ አይደሉም ይላሉ። አንዴ ሀገራቸውን ወጥሮ የያዛት ጫና ሲቀዘቅዝ ሁለቱ ሀገሮች ባላቸው የሃይማኖትም የጂኦፖለቲካም ግጭት ታሪክ ወደ ቀደመው በጠላትነት የማየት አቋማቸው መመለሳቸው አይቀሬ ነው የሚሉት። ካሁን ቀደም ለማስማማት የተደረጉ ሙከራዎች እንደከሸፉም ያስታውሳሉ። የሳውዲ አረቢያ ዜና ዋና አዘጋጅ ፋይሰል አባስ በበኩላቸው የሳውዲ መሪዎች ለሰላም እድል ባይሰጡ ኖሮ ኃላፊነት የጎደለው አድራጎት ይሆንባቸው ነበር ብለዋል። ነገር ግን አሉ አስከትለው፣ አሁን ገና መጀመሩ ነው። ኢራን ለአራት አስርት ዓመታት ሳውዲን በጠላትነት ስትመለከት የክልሉንም ጸጥታ ለማተራመስ ስትሰራ ቆይታለችና አሁን ያ በአንድ ሌሊት ይቀራል ተብሎ አይጠበቅም።
ድምፅዎ ልዩና የራስዎ ብቻ ነው? ግን ቢያጡትስ? አንዳንዶቹ ላይ የደረሰ ጉዳይ ነው ይለናል ተከታዩ ዘገባ። አሁን ግን አዳዲስ ቴክኖሎጂዎች ተጠቃሚዎቹን ይበልጡኑ የራሳቸውን መሰል ድምፅ እንዲያገኙ እየረዷቸው ነው። እንዴት? ተከታዩ ዘገባ ያስቃኘናል።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ በእንግሊዝኛው ምህጻረ ቃል ኤአይ ውስብስብ ጥያቄዎችን በሚመልሱ የኮምፒውተር ኮዶችን በሚጽፉና ሳይሰሩ ውጤት ማግኘት ለሚፈልጉ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች የጥናት ጽሑፎችን እስከ ማዘጋጀት ድረስ በዘለቀ ስራው አማካኝነት በተለይ ከቅርብ ጊዜዎች
ድምፅ ሲሰሙት ያው ዲጂታዊ ድምፅ ነው። አሁን አካፔላ ግሩፕ የተባለ ኩባንያ ድምፁን ከዚህ
It's really cool and unique.
ወደዚህ የሚቀየርበትን መንገድ አግኝቷል። መቀመጫውን በቤልጅየም ያደረገው ኩባንያ የመናገር እክል ለገጠማቸው ወይም ድምፃቸው ለተጎዳባቸው ሰዎች የግል ዲጂታዊ ድምፅ ይፈጥራል። ጉዳቱ የደረሰባቸው ራሳቸውን ለመግለጽ ይበልጡን የሰው የሚመስል ድምፅ አገኙ ማለት ነው። ዋናው ቁልፍ ነገር የአንድ ሰው ማንነቱ ነው። በዕለት ሕይወት ውስጥ ራሱን ወይም ራሷን እንድትሆን መርዳት እንፈልጋለን። የአኬፔላ ግሩፕ ማይ ኦውን ቮይስ የተሰኘ አገልግሎት ደንበኞች ድምፃቸውን ለወደፊቱ ባንክ የሚጨምሩበት ወይም የሚያስቀምጡበት የድምፅ ተቀማጭ አገልግሎት ነው። ተጠቃሚዎች 50 አረፍተ ነገሮችን በማንበብ ራሳቸውን ይቀዳሉ። መናገር የማይችሉ ከሆነም ጓደኛቸውን ወይም አንዱ የቤተሰብ አባል ድምፃቸውን እንዲወክል ያደርጋሉ። ቴክኖሎጂው ስሌቶችንና ሰው ሰራሽ ልህቀትን ይጠቀማል። ከዚያም ይላሉ ረሚ፣ በ50 አረፍተ ነገሮች ላይ ተመስርተን አዲስ የተመሳሰለ ድምፅ እንፈጥራለን። የተሰራው መሰል ድምፅ ለየግል የሚውል ሲሆን ከልዩ ልዩ ረዳት መሳሪያዎች ጋር ጥቅም ላይ ሊውል ይችላል። የሄቨን ጓደኛና የንግድ ሸሪኩ ዳንኤል ኦካነር ሄቨን ይጠቀምበት ዘንድ ድምፁን ቀርቶለታል። ሂደቱም ቀላል እንደነበር ይናገራል። ብራድ በመጀመሪያ የተናገረኝ ነገር እስቲ ቡና እንዝዝ እና አታስብ ጋባዡ እኔ ነኝ የሚል ነበር። ይህንም ለመናገር የኔን ድምፅ ተጠቅሟል። ይህን ቴክኖሎጂ መጠቀም ለተጠቃሚዎች ትልቅ ትርጉም ይሰጣል ይላሉ ባለሙያዎች። ንግግራቸው እየተለወጠ የመጣባቸው ሰዎች አሉ። ራሳቸው እንደሚያምኑት ድምፃቸው እንዲህ አልነበረም። ለእነሱ ግን የማንነታቸው ቀለም ነበር። ድምፅን ባንክ ማስቀመጥ ማንነትን ለመጠበቅ።
የምሽቱን ዝግጅቶቻችንን በዚሁ እናጠናቀቃለን። ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ።